ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አመሻችኋል እንኳን ለአባቶች ቀን አደረሳችሁ የሰኔ 12 2014 ዓመተ ምህረት የጋቢና ቤ የሁድ ምሽት መሰናዶ ጀምሯል የደንገረመው መርሃ ግብሩን የመራው ካቀናባሪያችን ኤልያስ አስማራ ጋር በመሆን አብራችሁ ቆያለሁ ዛሬም እንደተለመደው በሳምንት እስከ ተደመጡ ጥንቅሮቻችን መካከል ለእናንተ ይሆናሉ ያላችሁ ነው መራርጠን ያዝንላችሁ አብራችሁን ታምሹ ዘንድ በአክብሮት ጋብዛለሁ The last incubators of biodiversity ወይም የመጨረሻዎቹ የብዝሃ ህይወት ማበልጸጊያዎች የተሰኘ የፎቶግራፊ ኤግዚቢሽን ከሳምንታት በፊት በአዲስ አበባ ለእይታ ቀርቦ ነበር። ኤግዚቢሽኑ በአካባቢ ጥበቃ ላይ ያተኩራል። ስለ ኤግዚቢሽኑ ከፎቶግራፍ ባለሙያ ህሊና አበበና በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን የቤተክርስቲያን ደን ልማት ፕሮጀክት አስተባባሪ ከሆኑት አቶ ተዋናይ ሰይፈስላሴ ጋር ቆይታ አድርጌ ያሰናዳሁት ዘገባ ነው። በቅድሚያ የምናሰማችሁ ቀጥሎ ይቀርባል። የተባበሩት መንግስታት ድርጅት ዲጂታል ህትመት የሆነው አፍሪካ ሪኒዋል ኢትዮጵያ ካላት የቆዳ ስፋት 14.7% ብቻ በደን መሸፈኑን ይገልጻል። ይሄ አሃዝ ታዲያ ከ100 ሚሊዮን በላይ ህዝብ ባላት ሀገርና ከካርቦን ነጻ የሆነ የምጣኔ ሀብት መርህ ለምትከተል ሀገር እጅግ አነስተኛ ነው። በብዝሃ ህይወት ላይ ጥናትና ምርምራቸውን ያደረጉ ባለሙያዎች እንደሚናገሩት አብዛኞቹ ሀገር በቀል ዛፎችን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አብያተ ክርስቲያናትና ገዳሞች ውስጥ የሚገኙ ናቸው። ቤተክርስቲያኗ ጠብቃ ያቆየቻቸውን ዛፎችና ብዝሃ ህይወት ለማስቀጠልም የተለያዩ እንቅስቃሴዎችን ስታደርግ ቆይታለች። ከዚህ በተጨማሪም ያላትን ብዝሃ ህይወት በማካፈልም ትታወቃለች። ቤተክርስቲያኗ የተለያዩ የልማት አጋሮች አላት ሲሆን የኖርዌጂያን ቸርች ኤድ ተቋም ጋር የምታደርገው አንዱ ነው። አብያተ ክርስቲያኗ ምን ያህል የብዝሃ ህይወት ሀብት እንዳላት ለማስተዋወቅ በተጨማሪም በማህበረሰቡ ዘንድ ግንዛቤን ለመፍጠር የፎቶግራፍ ጥበብ ባለሙያ ህሊና አበበ ስራው ቻን ካንዶር በፊት በፈንድቃ የባህል ማዕከል The Last Incubators for Biodiversity ወይም በግርድፍ ትርጉሙ የመጨረሻው የብዝሃ ህይወት ማበልጸጊያ የተሰኘ ስብስብ አቅርባለች።
ፎቶግራፊክ ኤግዚቢሽን የተካሄደው ፈረንጆች አቆጣጠር ከ1996 እስከ 2006 ባለው ጊዜ ነበር። ክፍት የነበረው አዲስ አበባ ላይ ፈንድቃ የሚባለው የባህል ማዕከል ውስጥ ነበር። ጥሩ ምላሽ ያገኘ ይመስለኛል። የተለያዩ የማህበረሰቡ ክፍሎች ባላቸው መረጃ ሄዶ ያዩት ይመስለኛል እንደተረዳሁት። እንግዲህ በቶታሊ ወደ 29 ፎቶግራፎች ታይተዋል። ከዛ ውስጥ ወደ 18 ያህሉ የኔ ናቸው። ሌሎቹ በድርጅቱ በኩል የተነሱ ፎቶግራፎች ናቸው። ያው ኢትዮጵያ ውስጥ ያሉ ክርስቲያናት ላይ ያሉትን ደኖች ወይም አጸደ ቤተክርስቲያን የሚባሉትን ያሳየ ነው። እንግዲህ ብዙ ጥናቶች ተካሂደዋል በዚህ ጉዳይ ላይ እና ምንድነው ኢትዮጵያ ውስጥ እንደምናውቀው ብዙ ዛፎች ይቆረጣሉ ደን የተመናመነ ሄዷል ከጊዜ ወደ ጊዜ። ነገር ግን በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ስናይ ከጥንት ጀምሮ ቤተክርስቲያኗ ያቆየቻቸው ደኖች ወይም አጸዶች አሉ። እና ምንድነው እንግዲህ ጥናቱ የሚያሳየው እነዚህ በተለይ አገር በቀል የሚባሉት ዛፎች አቆይታ መኖሯን ያሳያል። ስለዚህ the last hotspots ማለት አሁን እንግዲህ የትም ቦታ ብንሄድ ትንሽ የተመናመነ ስለሄደ ላናገኛቸው እንችላለን እነዚህን ዛፎች ጠር ነው ኢትዮጵያ ውስጥ ያሉትን ደኖች አቆይታ የሚያሳይ ነገር ነው ማለት ነው። ሶ ከሱ የተነሳ ነው ርዕሱን የመረጥኩት።
ህሊና ስራዎቿ ትኩረት ስላደረጉበትና ስላየቻቸው የብዝሃ ህይወት እንቅስቃሴዎችም ታነሳለች።
እሺ እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከሰባ ሺህ በላይ የሚሆኑ አብያተ ክርስቲያናት እንዳሏት ይገመታል። ከነዚህም ውስጥ ወደ 35000 የሚያክሉት በደን እንደተሸፈኑ ነው ጥናቶች የሚያሳዩት። እንግዲህ ኦርቶዶክስ ቤተክርስቲያን እጽዋት በተለይም ዛፎች ሲቆረጡ አይታይም ወይም እስካሁን ተጠብቀው ቆይተዋል። ነገር ግን ነው አሁን ባለው ሁኔታ የተመናመኑ ሄደዋል። ቦታዎች ይመናመናሉ። ነገር ግን አሁን ብዙ ጊዜ ብናይ በተለይ ካየር ላይ ቢታይ ግልጽ የሆነ ቦታ ላይ ትናንሽ ጫካ ነገር ብታይ በአብዛኛው ቤተክርስቲያን ታገኛለሽ። እንደውም በዚህ ጉዳይ ላይ ሰፊ ጥናት ያደረጉት ተመራማሪ ዶክተር አለማየሁ ዋሴ ይህንን በጥሩ ሁኔታ ገልጸውታል። እና ብዙ ጊዜ ዛፎች ካያችሁ ወይም ጫካ አካባቢ ካያችሁ ቤተክርስቲያን አለ ማለት ነው። ኦልሞስት እንደዛ ተብሎ መደምደም እስከሚቻል ነው የቀሩት። እኔ ይህንን የፎቶግራፊ ፕሮጀክት ሰራ በኢትዮጵያ ኦርቶዶክስ ቤተክርስቲያን በኩል አንድ የሚተገበር ፕሮጀክት አለና ከኖርዌይ ቤተክርስቲያን እርዳታ ድርጅት ጋር በመተባበር እና የኖርዌይ መንግስት በኖርዌይ ኤምባሲ በኩል በሚያገኘው ድጋፍ በተለይ እነዚህን የቤተክርስቲያን አጥፈሮችን የመጠበቅና የማስፋፋት ፕሮጀክት ላይ ነው እና በዛ በኩል በመናገሻ ላይ ከአዲስ አበባ ትንሽ ወጣ ብላ የምትገኝ ቦታ ነች። ትልቅ የሚባል ጫካ ያለበት ቤተክርስቲያን አለ። የመድኃኔዓለም እና ማርያም ገዳም ነው እና በአብዛኛው የኔ የፎቶግራፊ ዶክመንቴሽን ኦቨርታይም እዛ አካባቢ ሄጄ ነው ዶክመንት ያደረግኩት ወይም በፎቶ አስደግፌ ያሳየሁት። ነገር ግን ይህ ፕሮጀክት በተለያየ ቦታም እየተተገበረ ነው።
በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ የልማትና ክርስቲያናዊ ተራድኦ ኮሚሽን የቤተክርስቲያን የደን ልማት ፕሮጀክት አስተባባሪ አቶ ተዋናይ ሰፈስላሴ ቤተክርስቲያኗ የደንና የብዝሃ ሕይወት ጥበቃን ማቆየት የቻለችው ከመንፈሳዊ አስተምህሮቷ ጋር የተቆራኘ በመሆኑ ነው ይላሉ።
ጥናቱ በኢትዮጵያ ኦርቶዶክስ ልማትና ክርስቲያናዊ ተራድኦ ኮሚሽን ብቻ ሳይሆን የተለያዩ ፍላጎት ያላቸው ሰዎች እያጠኑ የነበሩት ጥናቶች አሉ። ለምሳሌ ዶክተር አለማየሁ አሴ ድንቾቹ የሚያጠኑት ነገር አለ። ቀሲስ አባተ ጎበና፣ እነዚህ አይነት ጥናቶች አሉ። በዋናነት አሁን እኛ በጣም ትኩረት ሰርተን የምንመለከተው ቴዎሎጂካል ሪፍሌክሽኖቹ እንዴት አቆዩት የሚለውን ሰዎቹ ነጮቹም ራሱ ይመራመሩበታል። ለምሳሌ ቤተክርስቲያን ይህንን ነገር ያቆየችበት ምክንያት አንደኛ ሰዎች ትምህርት የቴዎሎጂካል ሪፍሌክሽን ለምሳሌ ደን አሁን ቤተክርስቲያን እግዚአብሔር መኖሩን እግዚአብሔር አምልኮን እግዚአብሔር ሲገለጽ ራሱ ተገልጾ አይደለም በስቅረት ነው የሚገለጸው እና እንደዚህ አይነት አስተምሮች አሉ። ሁለተኛ የቤተክርስቲያን የኤደን ሪፕሊካ ነች ተብላ ትታመናለች። ለምሳሌ መጽሐፍ ቅዱስን ብንመለከት ኦሪት ዘፍጥረት ምዕራፍ 2 ምዕራፍ 8 ላይ እግዚአብሔር አምላክን በምሳሌ ኤደን ገነትን ተከለ። እግዚአብሔር አምላክን ለማየት ደስ የሚያሰኘውን ለመብላት መልካም ነው ነው ዛፍ ሁሉ ከምድር አበቀለ። ይህ ማለት አንደኛው ቴዎሎጂካል ሪፍሌክሽን ነው። ከሰላሳ በላይ የሚሆኑ የዛገኘት የመጽሐፍ ቅዱስ ተጠቅሷል። በቅዱሳን መጽሐፍ ተጽፏል። ስለዚህ እነዚህ አስተምህሮቶች ለምሳሌ ለምን ቤተክርስቲያን አቆየች የሚለው ለምሳሌ አሁን ሳንክቹዋሪቲ ቲንኪንግ በጣም በዛ ነገር ለቅዱስ ነገር የመፈለግ ነገር ለምሳሌ ኦላይቭ ወይም ወይራን ዛፍ ከሰባቱ ምስጢራት ሶስቱ የተገበሩት በወይራ ዛፍ ነው። ስለዚህ የወይራን ዛፍ ሰው ሲቆርጥ ምንድን ነው የሚያስተምሩት አባቶች? የወይራ ዛፍ እኮ ለምሳሌ ለሚስጥረኛ ለሚስጥረ ቀንዲ ለሚስጥረ ክህነት የሚያገለግል የምንጠቀምበት ነው። ይህን ነገር መቁረጥ እነዚህ ነገሮች ማሰናከል ነው ተብሎ ነው።
ይህን መሰል የቤተ ክርስቲያኒቷ አስተምሮት ግን ከህዝብ ቁጥር መጨመር ጋር ተያይዞ ከማህበረሰቡ የራቀ ይመስላል።
የኢትዮጵያ ኦርቶዶክስ ልማትና ክርስቲያናዊ ተራድኦ ኮሚሽን በአሁን ሰዓት የቤተ ክርስቲያን ደን ልማት ፕሮጀክቶችን መንከባከብ ፕሮግራሞችን እየሰራን እንገኛለን። ይህ ማለት ከዚያ 70 እና 80 ዓመት በፊት የደን ሽፋናችን 40-50% በነበረበት ጊዜ በኢትዮጵያ ውስጥ አሁን ደግሞ በተለያዩ ምክንያት በህዝብ ብዛት መጨመር ምክንያት የተለያዩ የደን መራቆቶች እየታዩ ይገኛሉ። እነዚህ የደን መራቆቶች ያልተመለከታቸው ቦታዎች በደቡብ ምዕራብ እና በዚህ በቤተክርስቲያን ደን ያለባቸው ቦታዎች በቤተክርስቲያን ደኖች ላይ ነው ያለው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ወደ 70,000 አብያተ ክርስቲያናት እና ገዳማት አድባራት ቢኖሩም ከዚህ ውስጥ ከ1 እስከ 1,000 ሄክታር የሚሸፍን አድባራት እና ገዳማት ውስጥ አሉ። እነዚህ ደኖች እነዚህ ከቨሮች ከቨር የሚያደርጋቸው አሁን ፖፑሌሽን የህዝብ ብዛት እየጨመረ በመጣ ቁጥር በደን ዙሪያ የሚኖሩ ሰዎች ይህንን ነገር ለማገዶ ወይንም ለተለያዩ የእርሻ መሬት ፍለጋ ምናልባት ለከብቶች ግጦሽ በተለያዩ ምክንያት ራሱ ሴትን ለማድረግ እነዚህን እየቆረጧቸው ይገኛሉ። ስለዚህ አሁን ይህን ነገር እየሆነ ከሆነ እኛ ከተለያዩ ለጋሽ ድርጅቶች ጋር በመሆን እንዲሁም ከገዳማትና ከአድባራት ከመነኮሳት ጋር በመሆን እነዚህን አስተምህሮቶች በደንብ እንዲስፋፉ ማድረግ፣ በሁለተኛነት ደረጃ ደግሞ በአካባቢው የሚኖሩ ሰዎች የተለያዩ የአማራጭ የኖሩ አማራጭ እንዲኖራቸው ለምሳሌ ለማገዶ የሚፈልጉ ከሆነ የማገዶ ቆጣቢ ኢነርጂ ምንጮችን የሚያገኙባቸውን ነገሮች ማመቻቸት፣ የመሬት እጥረት ከሆነ ኢንቴንሲቭ አግሪካልቸር ወይም በትንሽ መሬት ውስጥ ብዙ የማምረት ቴክኖሎጂዎችን ማምጣት፣ እነዚህ አይነት ነገሮችን ስራዎች እንሰራለን። ይህንን የምንሰራው እንግዲህ በኢትዮጵያን ዘመን አቆጣጠር አሁን የጀመርነው በ2015 ትኩረት ሰጥተን በምርምር እና ይህንን የአማራጭ ወይም የላይቭሊሁድ ማሻሻል እየሰራን እና እየተገበርን እንገኛለን። ይህን እየቀጠልንበት ነው ያለ ነው።
የፎቶግራፍ ጥበብ ባለሙያ ህሊና አበበና በኢትዮጵያ ኦርቶዶክስ ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን የቤተክርስቲያን የደን ልማት ፕሮጀክት አስተባባሪ አቶ ተዋናይ ሰፈስላሴ የብዝሃ ህይወትን ጥቅምና ግንዛቤ ለማስጨበጥ በቀጣይ የሚሰሩ ስራዎችና እቅዶች መኖራቸውን አጫውተውኛል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ካፒና ቪ ይቀጥላል። መዝናኛ በሰሜን አሜሪካ የታተመ የሚሰራጭ በባህል ንግድና ማህበራዊ ጉዳይ ላይ ያተኮረ መጽሔት ነው። በዲጂታልና በወረቀት ቅጂ ለአንባቢዎች የሚሰራጨው ይሄው መጽሔት የኢትዮጵያውያን ባህልና አኗኗርን ከመዘከር ባለፈ እርስ በርስ እንዲቀራረቡ ድልድይ የመሆን ህልም እንዳለው ከመስራቾቹ ከአንዱ ሰምተናል። ስለመዝናኛ መጽሔት በዚህ ሳምንት ሀብታሙ ስዩም ከመስራቾቹ መካከል አንዱን በመጋበዝ ቆይታ አድርጓል።
ሙሉ ስሜ ዳንኤል ገብረማርያም ይባላል። ይሄንን መዝናኛ እንግሊዝኛ መጽሔት ለሶስት ነው እናዘጋጀው። ከሶስቱ አዘጋጆች መካከል አንዱ ነኝ። አርቲስት ቴዎድሮስ ለገሰና አርቲስት በደማርያም አመተ ይባላሉ። ሌሎቹ ከኔ ጋር የሚሰሩት ሁለቱ ሰዎች ከአዘጋጆቹ መካከል እኔ አንዱ ነኝ ማለት ነው።
እንግዲህ መቀመጫቸውን በሰሜን አሜሪካ ካደረጉ በተለይ በዲጂታልና በወረቀት ቅጂ ከሚሰራጩ ጥቂት መጽሔቶች መካከል አንዱ ነው መዝናኛ። መዝናኛን ለመጀመር ያነሳሳችሁ ምክንያት ምንድነው የሚለውን እስቲ አጠር አድርገን ገረን።
መዝናኛ መጽሔትን ለማዘጋጀት ዋናው ያነሳሳን ምክንያት በርከት ያሉ ኢትዮጵያውያንና ትውልደ ኢትዮጵያውያን በዚህ በዲኤምቪ አካባቢ ይኖራሉ። ከ300 ሺህ በላይ ኢትዮጵያውያን አሜሪካን ሀገር ውስጥ ይኖራሉ ተብሎ ይገመታል ማለት ነው። ነገር ግን በራሳቸው ቋንቋ የሚታተም መጽሔት የባህል ልውውጥን ለማድረግ በአሜሪካውያንና በኢትዮጵያውያን መካከል እንደ ብሪጅ ያገለግላል ብለን በማሰብ ሌሎች ደግሞ ኢትዮጵያውያንና ትውልደ ኢትዮጵያውያን የተለያዩ ስራ የሚሰሩ ሰዎችን ለማስተዋወቅ ኢትዮጵያውያንና ትውልደ ኢትዮጵያውያን እርስ በርሳቸው የሚገናኙበትን መድረክ ቢዝነስ ያላቸውን ሰዎች ለማድረግ ያንን በማሰብ ነው ይህንን መጽሔት ለማዘጋጀት የጀመርነው። እንግዲህ ላለፉት አንድ ዓመት ይህን መጽሔት በጥሩ ሁኔታ እያዘጋጀን ነው። ህብረተሰቡም ደግሞ በጥሩ ሁኔታ ተቀብሎናል ማለት ነው። ዴም እዚህ አካባቢ የነበረውን ፍላጎታችንም ከተለያዩ ከሎስ አንጀለስ፣ ከካሊፎርኒያ እንዲሁም ደግሞ ከተለያዩ ቦታዎች የሚኖሩ ኢትዮጵያውያንም ድርጅታቸውን በማስተዋወቅ ላይ ይገኛሉ። ይሄን ይመስላል። ይሄ ነገር ነው ዋናው መጽሔቱን እንድንጀምር ያነሳሳን ነገር።
መጽሔታችሁ በዋነኝነት የሚያተኩርባቸው ጉዳዮች ምንድን ናቸው? የምታቀርቧቸውን ሰዎች፣ የምትዳስሷቸውን ሀሳቦች የምትመርጡበት መመዘኛችሁስ ምንድን ነው?
እንደምታውቀው እዚህ አሜሪካን ሀገር ውስጥ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በትምህርት ዘርፍ፣ በንግድ ዘርፍ፣ በፖለቲካው ዘርፍ ትልልቅ ቦታ ላይ ተሰማርተው እናገኛቸዋለን። እኛ ጥቂቶችን ብቻ ነው የምናውቃቸው ማለት ነው። አንዳንዶቹ ለእኛ ማህበረሰብ ማገልገል ሲገባቸው ሌላውን ማህበረሰብ በማገልገል ላይ ይገኛሉ ስለማንቀርባቸው ማለት ነው። ወይንም ደግሞ እነዛን ሰዎች አገልግሎታቸውን ሄደን ስለማናደንቃቸው ስለማንቀራረብ ይህ ክፍተት ታዋል ችሏል ማለት ነው። ይህንን ነገር ለመቅረፍ ደግሞ እነዚህን ሰዎች ማስተዋወቅ ይኖርብናል ብለን በማሰብ የተለያዩ አምዶችን በመክፈት የወጣቶች አምድ አለን፣ ባህላችን የምናስተዋውቅበት አምድ አለን፣ የጤና ምክንያቱም ደግሞ ጤና ወሳኝ ነገር ነው፣ ህብረተሰባችን ጤናውን እንዴት ይጠብቃል የሚል አምድ አለን፣ በህግ ጉዳይ ላይ የሚያተኩር አምዶች አሉን ማለት ነው። እነዚህ ነገሮች የሚያደርጉ ቋሚ አምደኞችና ጸሐፊዎችን በማማከር ለምሳሌ በህግ ባለሙያዎችን፣ በጤና ጉዳይ ላይ ዶክተሮችን፣ እንዲሁም ደግሞ በባህል ላይ የተለያዩ ሰዎችን እየጠየቅ እነዛን ሰዎች ይዘን እንቀርባለን ማለት ነው። ማህበረሰባችን ላይ ተጽዕኖ ፈጣሪ የሆኑ ሰዎችን፣ በጎ አድራጎት የሚያደርጉ ሰዎችን፣ የሀገራቸውን ባህልና ታሪክ የሚያስተዋውቁ ሰዎች መጽሔታችን ላይ ይወጣሉ። መጽሔታችን የተለያዩ በህይወት ነክ ላይ የሚያተኩሩ ላይፍ ስታይል የሆነ ማጋዚን ስለሆነ የተለያዩ ተሞክሮችና ልምዶች ያሏቸውም ኢትዮጵያውያንና ትውልደ ኢትዮጵያውያን የምናስተዋውቅበት መድረክ ነው።
በውጭ ሀገራት የተጀመሩ የህትመት ውጤቶች ጥቂት የማይባሉት ብዙም ሳይዘልቁ ቆመዋል። በውጭ ሀገራት የህትመት ስራዎች ለመከወን ያለው ፈተና ምንድን ነው? እድሜያቸውም እንዳይረዝም የሚገጥሙ ተግዳሮቶች ምንድን ናቸው ብለህ ታስባለህ?
አንደኛው ትልቁ ጉዳይ የጊዜ ጉዳይ ነው። ምክንያቱም ይህንን የህትመት ስራዎችን ለመስራት ብዙ ማለት ነው ፕሪንቲንግ ሚዲያ ብዙ ሰዎችን ዲዛይን የሚያደርግ ሰው፣ ሀፊያን ጡት የሚያደርጉ ሰዎች ብዙ ሰዎች ያስፈልጉታል። ጊዜ የሚፈልግ ጉዳይ ነው። እዚህ ሀገር ደግሞ እንደምታውቀው ሰዎች ጊዜ ትልቅ ነገር ነው። ይሄኛው ስራ የሚሰራው እንደ ሁለተኛ ስራ ስለሆነ ሰዎች የተለያየ ስራ አላቸው። ጊዜ ማግኘት ነው የመጀመሪያው ችግሩ ማለት ነው። ሁለተኛው ገንዘቡን የሚሸፍን ስፖንሰሮች ያስፈልጋል። ይሄ ህትመት ዋጋ ውድ ነው። ሰርኩሌሽኑን ለመላክ እያንዳንዱ እንትን በየቤቱ ለመላክ የፖስታ ገንዘብ ያስፈልጋል። ያም ነገር ያስፈልጋል ማለት ነው። ሌላው ተመልካቾች እንዳይርቁ አሁን የዲጂታል ዘመን ነው። ሰው ከሚነበብ ነገር ይልቅ በፌስቡክ፣ በኢንስታግራም እንዲሁም ደግሞ በዌብሳይት ላይ ይህን እነዚህን ጽሁፎችን ለተመልካቾቻችን ደግሞ ለአንባቢዎቻችን የማታቀርብ ከሆነ ሰዎቹ ያንን ነገር ከመጽሔቱ ጋር ያላቸውን ግንኙነት ሊያራርቁ ይችላሉ ብለን እናስባለን ማለት ነው። ስለዚህ በሁለቱም መልክ ነው እኛ ያደረግነው ማለት ነው። ፊዚካሊ መጽሔቱን እናትማለን። የመጽሔቱን ደግሞ ዲጂታል የሆነውን ክፍሉን ደግሞ ለሰዎች በማስ ኢሜይል እንካለን፣ ለሚፈልጉ ሰዎች ማለት ነው። በኢንስታግራም ላይ የተለያዩ ጽሁፎችን እናቀርባለን፣ እንተርካቸዋለን። ዩቲዩብ ገጽ አለን፣ ዩቲዩብ ገጻችን ላይ። ስለዚህ በተለያዩ መንገዶች አንባቢዎቻችን ከኛ ጋር እንዲገናኙ እነዚህ ነገሮች ይፈጥራሉ ብዬ አስባለሁ። ስለዚህ እንዳይቆም ይሄኛውን ነገር በምናስብበት ጊዜ አንዴ ታይተን የምንጠፋ ነገሮች ዘላቂ የሆነ ነገር ለማድረግ አንደኛ የህብረተሰቡ ሳፖርት ያስፈልገናል። የተለያዩ ስፖንሰር የሚያደርጉን ድርጅቶች አሉ፣ የተለያዩ የንግድ ተቋማት አሉ፣ ግለሰቦች። ምክንያቱም ይሄኛው ለእኛም ብቻ ሳይሆን ለሀገራችንም የሀገራችንን ባህልና ታሪክም ለማስተዋወቅ እየሰራን ስለሆነ በትልቁ ነገር ያሰብነው ነገር ነው።
በዚህ በሰሜን አሜሪካ የተለያዩ ማህበረሰቦች ጋዜጦች፣ መጽሔቶች፣ የህትመት ውጤቶች አሏቸው። የኢትዮጵያውያን ፕሬስ ውጤቶች ግን ያን ያህል የተስፋፉ አይደሉም። ነገሮችን ለመለወጥ ምን መደረግ አለበት? እዚህ የሚኖረው የኢትዮጵያ ማህበረሰብ እንዲሁም ደግሞ በአጠቃላይ ተጽዕኖ ማሳደር የሚችሉ ሰዎች የእናንተን ጅምር በምን መልኩ ነው ሊያግዙና ሊደግፉ የሚችሉት?
እኛ ብዙ እንደመሆናችን መጠን ያለው የህትመት ውጤቶቻችን በጣም ጥቂቶች ናቸው። አሁን ህንዶቹን ስትመለከት፣ የፊሊፒኖ ማህበረሰቦችን ስትመለከት፣ እንዲሁም ደግሞ ኮሪያዎችን የተለያየ መጽሔቶችና የህትመት ውጤቶች አሏቸው ማለት ነው። በርከት ያሉ ማለት ነው። እና ሌሎቹም እኛ ብቻ ሳንሆን መብዛት አለበት ብዬ ነው የማስበው። ምክንያቱም ሀገራችንን በደንብ ለማስተዋወቅ መረጃዎችን በራሳችን ቋንቋ ለሌሎቹ ሰዎች ለማስተላለፍ የህትመት ሚዲያዎች ትልቅ አስተዋጽኦ ያደርጋሉ ብዬ አስባለሁ። ማህበረሰባችን በምርጫ እንዲሁም ደግሞ በተለያዩ ጉዳዮች ላይ ተሳታፊ እንዲሆን በአሜሪካን ሀገር ውስጥ የጤና የተለያዩ ኢንፎርሜሽኖችን ቤት ውስጥ ሆኖ እንዲያገኝ ሚዲያ ትልቅ አስተዋጽኦ አለው። የማህበረሰብ ክፍሎች ወይንም ደግሞ ግለሰቦች ወይንም ድርጅቶች ይህንን ዓላማ ተገንዝበው ራቅ ያለ መንገድ እንድንሄድ በጊዜያቸው በጉልበታቸውና በገንዘባቸው እኛን እንዲያግዙን ጥያቄ አቀርባለሁ። ከዚህ በተጨማሪ ደግሞ ሌሎችም ተመሳሳይ ነገሮች እኛ ብቻ በቂ አይደለንም ብዬ አስባለሁ። ምክንያቱም እኛ ባለን ውስን አቅም ሁሉንም ነገር መሸፈን ስለማንችል ሌሎችም ተጨማሪ የተለያየ ችሎታውና ልምዱ ያላቸው ሰዎች ወደዚህ ቢዝነስ ገብተው ቢዝነስ ብቻ ሳይሆን ህብረተሰቡን የሚያገለግል ነገር ስለሆነ መስፋፋት ያለበት ነገር ነው ብዬ አስባለሁ። ምክንያቱም ላለፉት ከአርባ ዓመታት በላይ ኢትዮጵያን ስደተኞች በጣም እየተስፋፉ ትልቅ እየሆኑ ነው የሄዱ። ግን ማህበረሰባችን አንድ ስትሮንግ ሚዲያ ውጤት ያስፈልገዋል ብዬ ስለማስብ ሁሉም በየትኛውም ሙያና በየትኛውም ክፍል ያለ ማህበረሰብ በዚህ ጉዳይ ላይ በአጽንኦት ሊሰራበት ይገባል ብዬ አስባለሁ።
እጅግ በጣም አመሰግናለሁ ዳንኤል ገብረ ማርያም። መዝናኛ የተሰኘው በዚህ በሰሜን አሜሪካ እየታተመ የሚሰራጭ መጽሔት አዘጋጆች እንዲሁም መስራቾች መካከል አንዱ ነው። በጣም አመሰግናለሁ። መልካም ምሽት ይሁንልህ።
እኛም በጣም ነው የምናመሰግነው የእንግዳችሁ ስላደረጋችሁን። በጣም አመሰግናለሁ።
የጋቢና ቪ የእሁድ ምሽት ሰኔ 12 2014 ዓ.ም መሰናዶን ነው እየተከታተላችሁ ያላችሁት። ዛሬ ዕለቱ የአባቶች ቀን ነው። ለአባቶች በሙሉ እንኳን ለዚህ ቀን አደረሳችሁ ስንል እንመኛለን። ወጣትነትን ከሚፈትኑ ችግሮች አንዱ ሱሰኝነት ነው። በተለያዩ መልኮች የሚገለጸው ሱሰኝነት ከወጣቶች ባሻገር ታዳጊዎችም ጭምር ሲገቡበት ይታያል። አንድ መንግስታዊ ያልሆነ ድርጅት ግን ሱሰኝነትን ከኢትዮጵያ ለማጥፋት እየተንቀሳቀስኩ ነው ይላል። የድርጅቱ መስራች በሱሰኝነት ዙሪያ የተለያዩ መጽሐፍትን ያሳተሙ ሲሆን ህዝባዊና መንግስታዊ አደረጃጀቶችን ተጠቅመው ሀገር አቀፍ ጸረ ሱሰኝነት ንቅናቄ ለማካሄድ በመላው ሀገሪቱ ሚሊዮኖችን ከሱስ ነጻ የማድረግ ውጥን እንዳላቸው ለአሜሪካ ድምጽ ገልጸዋል። አዲስ ቸኮል እሳቸውንና በድሬዳዋ ዙሪያ ያሉ ወጣት ሱሰኞችን አነጋግሮ ያደረሰን ዘገባ ቀጥሎ ይቀርባል።
በአሁኑ ወቅት በቀዳሚነት ከሚጠቀሱ የወጣቶች ችግሮች አንዱ የሱስ ተጋላጭነት ነው። ወጣት ኤፍሬም ብሩ ተወልዶ ያደገው አዲስ አበባ ኳስ ሜዳ አካባቢ ሲሆን ወጣትነቱ ግን በተለያዩ ሱሶች የተተበተበ ነው።
ምን ሱስ አለ?
እኔ ጫት፣ ሲጋራና መጠጥ ሶስቱ ናቸው።
እሱ ምን ያህል ተጎዳይ ነው ስለታስባለ ማለት ወጥቶ ወደዚህ ነው ታረገው ወይ አቅም በላይ ሆኖ ማቆም ስላልቻል ስለያደረሰ
አው ካቅም በላይና እንደገና ደግሞ ጊዜ ማሳ እንደማሳለፊያ ነው አባ። አው ያው ከኢኮኖሚም ከምንም ባዶ ነው የሚያረገው። በዚህ ላይ ስራ ከሌለ ደግሞ ያንሱስ ለማድረግ ትሯሯጣለ የሌለ ነገር ትገባለ።
ደሳለኝ አብርሃምም ልጅነቱን በሀገረ ሶማሊያና በድንበር ከተማዋ አይሻ ያሳለፈ አሁን ግን ኑሮን ድሬዳዋ ላይ ያደረገ ወጣት ነው። እሱም እንዲሁ የተለያዩ ሱሶች ሰለባ ነው።
አው ታዲያ ካምፕን ያገኘው
አው ጫትና ሲጋራ መጠጥ አንድ ወር ድረስ ትቼ ነበር። ያንስ ውስጥ ማለት ያው ወደ ቤተክርስቲያን እየሄድኩኝ እንትን ብዬ ነበር፣ ግን ያው አልቻልኩም።
ይህ መሰሉ ችግር ሀገር አቀፍ መልክ ያለው ነው የሚሉት ዶክተር ጃራ ሰማ ለዚህም ሀገር አቀፍ ምላሽ እንዲሰጥ እየሰራው ነው ይላሉ። ኢትዮ ከሱስ የነጻ ትውልድ የተባለ ድርጅት መስርተው እየተንቀሳቀሱ ናቸው።
ጃራ ሰማ እባላለሁ። ኢትዮ ከሱስ የነጻ ትውልድ በጎ አድራጎት መስራች ነኝ። አላማው ሰዎች ወደ ሱስ እንዳይገቡ ገፍተው ከሆነ ከሱስ ውስጥ እንዲወጡ ወጥተው ከሆነ እንዳይመለሱበት የሚያደርግ ነው። ሙሉ በሙሉ ግቡ ኢትዮጵያ ከሱስ ትነጻለች፣ ትውልዱ ከሱስ ይነጣ፣ ከሱስ ነጻ ትውልድ በኢትዮጵያ ይመጣል። የራእይን እየተንቀሳቀስኩ ነው። ዋናው ስራው አሁን እንደነገርኩ ሰዎች ወደ ሱስ እንዳይገቡ ነው። የገቡትም መውጣት አለባቸው፣ የወጡትም ዳግም እንዳይመለሱበት ስራዎች መሰራት አለባቸው ብሎ የሚሰራ ኢኒሼቲቭ እና በጎ አድራጎት ነው ማለት ነው።
ይህን የመሰለ ሰፊ እቅድ ይዘው የተነሱ ዶክተር ጃራ አላማቸውን ለማሳካት ሶስት መንገዶችን እንደሚጠቀሙ ይገልጻሉ።
ሶስት አይነት አካሄዶች ይጠይቃል። አንደኛ መከላከሉ ላይ መስራት ይፈልጋል። መከላከል ደግሞ ሲሰራ ግንዛቤ ማስጨበጥ፣ መድረኮችን ዛሬ እንዳየው መጠቀም፣ ባለድርሻ አካላትን መቀስቀስ፣ መነቅነቅና ማስተባበር ይጠይቃል። ይህ በብዙ መልኩ ነው የምንሰራው። በሚዲያ እንሰራለን፣ በሶሻል ሚዲያ ከእናንተ ጋር እንዲህ እንሰራለን፣ ከመድረኮች እንጠቀማለን፣ ስልጠናዎች እንሰጣለን፣ የተለያዩ አካሄዶች ወጣቶችን እናሳተፋለን። ከሱስ የወጡ ልጆችን መልሶ ደግሞ እንዲያሰለጥኑ ራሳቸውን በተግባር ገልጾ እኔ እንደዚህ ነበርኩ እያሉ ሞዴል እንዲሆኑ ያን በማድረግ የሚቀጥል የግንዛቤ ማስጨበጫ ማዕቀፍ የመከላከሉ ፓርት ወይ ክፍል ማለት ነው። ሁለተኛ ሶስት ውስጥ የገቡ ሰዎች ከዛ ውስጥ ማውጣት። ሶስት የገቡ ሰዎች በቃኝ ካለ እጅ ከሰጠና በፍቃደኝነት ስለሆነ ከዛ ውስጥ ወጣለው ካለ ከዛ ውስጥ የሚወጡበትን የህክምና ስልት መዘርጋት። በዚህ የህክምና ስልት እስካሁን ራስ የተሳካልን ብዙ አሉ። 3 አመት ነው ከጀመርኩ ብዙ አሉ የተሳካልን። እነዛን ምክንያቱም በመከረ የመከረ ህክምና አለ። የራሱ ደግሞ በመድኃኒት እገዛ ተደርጎ ደግሞ ከዛ ውስጥ እንዲወጡ እገዛ ተደርጎ የሚወጡ አሉ። እነዚህ የህክምና ስልቶች ቴራፒ ይባላል። ህክምናን የማከምና ከዛ ውስጥ የማውጣቱ ስራ መስራት እጅ ለሰጠ ሰው። ሶስተኛው ወደ ሱስ እንዳይመለስ ማለት ማገገም፣ ግርሻ እንዳይመጣ። አብዛኛውን ጊዜ አይተቆል ከሱስ ይወጣሉ ከሆነ ወራት በኋላ ከሆነ ጊዜያት በኋላ በራሱም ሰው አግዞትን በህክምና ወስዶም ይሁን ከወጣ በኋላ እንደገና ይመለስ። ይህ እንዳይሆን ፈውስን አስቀጥሎ ወስጥ አስጠብቆ እንዲቀጥል ቀጣይነት አለው። የፈውስ ለት ውስጥ እንዲገባ ለማድረግ ደግሞ ከኢኮኖሚ ጋር ማስተዋሰር፣ ከስራ ጋር ማስተዋሰር፣ ውሎችን የህይወት ቅሎቶችን መቀየር፣ ሙሉ በሙሉ እኔነት ስሜት ተሰምቶት እኔ ሰው ነኝ የሚል ስሜት ተሰምቶት የራሱን ሰብአዊ ክብሩን ጠብቆ ለቀጣይ ትውልድ የሚሰራ ትውልድ እንዲሆን መስራት ነው።
ወጣት ኤፍሬምና ወጣት ቢኒያም ከሱስ ሊያገግሙ የሚችሉባቸው ማዕከላት በአቅራቢያቸው ቢኖሩ እዚያ ገብተው ከሱስ ነጻ ለመሆን እንደሚፈልጉ ይገልጻሉ።
ለምሳሌ ማለት ነው
ይሁንና አሁን ሰዎች ከሱስ ነጻ እንዲሆኑ ህክምና የሚሰጥባቸው ተቋማት ውስን መሆናቸውን እንደ ትልቅ ክፍተት ያነሳል ዶክተር ጃራ።
ትልቁ ነገር እሱ ነው። አንደኛ በቂም አይደለም፣ ያሉበትም አንድ አካባቢ ነው። ገጠርም አካባቢ አታገኝም፣ ያለውም ከተማ ውስጥ ነው። በብዛት አዲስ አበባ አካባቢ ነው የምታገኘው። በግል ጥቂት ነው፣ በመንግስትም ጥቂት ነው። በቂ አይደለም። ከጥቃቱ አንጻር ከጉዳቱ አንጻር ስታይ በቂ አይደለም። ሱስ በሽታ ነው ብለናል። በሽታ ደግሞ የምንከላከል የምናክም ነው። ከዛ አንጻር በቂ አይደሉም የሚል ብቻ ሳይሆን የልብ ሊያስብሉ እስኪቻል ድረስ ነው ያስብል እስኪቻል ድረስ ነው ያለ ነው። ለምን በተተወሰኑ ናቸው? በመንግስት ብቻ ተወሰኑ ነው። ዘውዲቱ ጳውሎስ አማኑኤልና የከበ ተከበታል እነሱ ናቸው። አሁን ከዛውጭ በግል ደረጃ ግን ምንድን ነው ብለን ወሰደው። በግል ደረጃ ይሄ ነገር ብር ላለውና ኢኮኖሚ ላለው ነው እንጂ የሚታከመው አብዛኛው ቆሶስ ውስጥ የገባ ወደቀ ሰው እኮ ብር ራሱም የለም። እንኳን ብር ሊኖረው አይደለም ራሱም የለም። ከፈዞ ደንዞ ወደቀ ሰው ነው።
ዶክተር ጃራ በስልጣና በኩል ሰፊ ስራ መስራታቸውንና ወደፊትም እንደሚሰሩ ይገልጻሉ። እስካሁን በሁለት ቋንቋዎች ሶሰኝነትን በመከላከል ዙሪያ መጽሐፍ ሰነሳተሙ ዶክተር ጃራ በሌሎች ቋንቋዎች ተርጉሙ ማሳተም ለሚፈልጉም ፈቃደኛ እንደሆኑ ይገልጻሉ። ስለሳተማቸው መጽሐፍትም አሁንታዊ ግብረ መልሶችን እያገኙ ናቸው።
ልጆችን በሚመለከት ከራሴ ልምድ ነው ተነስቼ እንት ማለት ተፈልገው የወንድ ልጆች እና ነኝ ሶስት ወንድ ልጆች አሉኝ። በዚህ አጋጣሚ ዶክተር ጃራ መጽሐፍህን አምና በስጦታ ስታበረክት ከደረሰኝ ሰዎች አንዷ ነኝ። ያንደኛ አመት አዳማ ዩኒቨርሲቲ ግዜ ገንደው ሲገባ ስንቅ አድርጌ ተሰጠሁት ነገር መካከል ያንተ መጽሐፍ ነው አፊዜ ላኩት። ለምን ነገሮች ተቃራኒ እንዳይሆን ማለት ነው።
ከማስተማሩ ስራ ጎን ለጎን ሶሰኝነትን ለመከላከል ግን በዋናነት በሀገሪቱ ያሉ መንግስታዊና ህዝባዊ ደረጃጀቶችን በማስተባበር ሀገር አቀፍ ሰፊ ንቅናቄ መቀጣጠል አለበት ባይ ናቸው። ለዚህም በጅምር ደረጃ የተወሰኑ የመንግስት ተቋማት ተስፋ ሰጪ ጅምሮችን እያሳዩ ናቸው ይላሉ ዶክተር ጃራ።
ሶ ምንድነው መሆን አለበት? ቀድም ለዚህ ነው በአገር ደረጃ ከፍ ያለ በዚህ ደረጃ ላይ መደራጀት ያለበትና ይሄን ሁሉ ህዝብ ሊያቀፍ የሚችል ህዝባዊ ተቋም መቋቋም አለበት። ዝባይ ተቋማ መቃ እድሩም እቁቡም ሁሉም አንድ ላይ እነ ተቋማት በጋራ ሰብስቦ በአገር ደረጃ ያንንም ማምጣት አለበት። እንግዲህ በአገር ደረጃ አሁን ለጠየቀው በከተማ ደረጃ ይቋቋማል፣ በፌደራል ደረጃ በየከብሎች ደግሞ በተናበበ መልኩ ይቋቋማል። ሪፈራል ሊንኬጆች ይመጣሉ። ለነዛን የሚያንቀሳቅሱ ሎጂስቲኮች እነዛን የሚደግፉ አቅርቦት በሙሉ እንዲመጡ ይደረጋሉ። በዛ ለክ እንደልበታለን ብዬ እየሄድኩበት ነው።
በየው ዘመናቸው ከሶስት የነጻ ትውልድ ማየት እንደሚፈልጉ የምንዳገሩ ዶክተር ጃራ ምኞታቸው የተለጠጠ ቢመስልም እሳቸው ግን ይሳካል ባይ ናቸው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ እዚህ ላይ ተጠናቀቀ። እሁድ ምሽታችሁን ከኛ ጋር ለማሳለፍ ስለመረጣችሁ እናመሰግናለን። ነገ ዓለም አቀፉ የስደተኞች ቀን ነው። በዚህ ዙሪያ ከስደት ተመላሾች ጋር ውይይት የምናደርግ ይሆናል። በቀጥታ ከቀኑ 9 ሰዓት ተኩል እስከ 10 ሰዓት ከስደት ተመላሾችን ጋብዘን በስልክ የምንወያይ ይሆናል። እናንተም ከዛ በፊት አስተያየትና ጥያቄዎቻችሁን በቪኦኤ አማርኛ የፌስቡክ ገጽ ላይ ታደርሱን ዘንድ እንጋብዛለን። እንዲሁም ስልክ ቁጥሮቻችሁን እዛ ላይ ከተዋችሁልንም ለመደወል ፈቃደኞች ነን። እለቱ ዛሬ የአባቶች ቀን ነው። መልካም የአባቶች ቀን እየተመኘን በዚህ የምንሰናበታችሁ ኤደን ገረመው የመሰናዶ መሪ፣ እንዲሁም ደግሞ አቀናባሪያችን ኤልያስ አስማረ፣ የምሽቱ አዘጋጅ ጽዮን ግርማ በመሆን ነው። ሰላም ጤና ይስጥልኝ። ደህና ደሩ።